ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 8 2015 ዓ.ም መሰናዶ ጀምሯል። የምሽቱን መሰናዶዎች እናስተዋውቃችሁ።
ካርሶ አደሩ ጋር የሚሰሩ የልማት ሰራተኛ የሚባሉ ባለሙያዎች አሉ ወይም ኤክስቴንሽን ኤጀንቶች የምንላቸው ማለት ነው። ስለዚህ እነሱን በማሰልጠን አርሶ አደሩን ፍላጎት ሲኖረው እነሱ ጋር እየሄደ ይመዘገባል። እኛ እነሱ ያሏቸው ስማርትፎኖች ላይ ወይም ታብሌቶች ላይ መተግበሪያችንን ጭነናል።
አሁን የሰማችሁት ወጣት አላዛር ሚካኤልን ነው። ሄሎ እርፍ የተሰኘ በኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ አገልግሎት መስራች ነው። በምሽቱ እንግዳችን አድርገነዋል። በሌላ ዘገባ ደግሞ በአማራና በኦሮሞ ባህሎች ውስጥ ስላሉ ባህላዊ የእርቅ ስነ ስርዓቶች እናስቃኛችኋለን። ሌሎች ዘገባዎችም አሉን። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ኤልያስ አስማረም በድምፅና ምስል ምህንድስናው አብሮኛል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ወደ ዘገባዎቻችን እንሻገራለን። ርፍ የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ አገልግሎት ነው። በወጣቶች የሚሰጠው ይኸው አገልግሎት ያለውን እርባና በመመልከት ለተለያዩ ሽልማቶችን በቅቷል። በተለያዩ ዓለም አቀፍ ውድድሮችም ላይ ታጭቷል። ስለ አገልግሎቱ የበለጠ ለማወቅም አጋር መስራችና ስራ አስኪያጅ ከሆነው አላዛር ሚካኤል ጋር ሀብታሙ ስዩም አጭር ቆይታ አድርጓል። አላዛር አገልግሎቱ እንዲጀመር መነሻ የሆኑ ጉዳዮችን አስቀድሞ ያስረዳል።
ቢቋቋም ከገፉት ምክንያቶች ልጀምርና ያው እንግዲህ ሁለታችን እኔም ፓርትነሬም በኢትዮጵያ ግብርና ውስጥ በተለያዩ ድርጅቶች ውስጥ እየሰራን የኢትዮጵያን ግብርና የመረዳት እድሉን ፈጥሮልናል እና አብዛኛው አርሶ አደር ነገር ሁላችንም እንደምናውቀው ከተለመደው ከበሬና ከሰው ኃይል የእርሻ መንገድ አልተላቀቀም አሁንም ድረስ እና ብዙዎቹ ችግሮች ከዚህ ጋር የተያያዙ ችግሮች አሉበት። በሌላ ጎን ደግሞ አሁን የእርሻ ሜካናይዜሽን ወይም የእርሻ ማሽኖች የመጠቀም የመግዛት ልምዱ እየዳበረ መጥቷል። ግን ይሄ እያንዳንዱ አርሶ አደር ትራክተር ወይ ኮምባይነር ወይ ትሬሸር የተመሳሰሉትን ማሽኖች አይገዛም ባለው ሁኔታ። ስለዚህ ያለው ሂደት የገዙ ሰዎች ለሌላቸው የማከራየት ስራ ነው እየተሰራ ያለው። ግን እሱም ቢሆን ውጤት ሊያስገኝ በሚችልበት ሁኔታ አይደለም። ምክንያቱም አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው። አርሶ አደሩ ያለው ገጠር ነው። ሁለቱ የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም ዲፐንደብል ያልሆነ አይነት የአገልግሎት አሰጣጥ ነው ያለው እና ከነዚህን ችግሮች በመመልከት ነው እንግዲህ ይህንን ነገር እንዴት ማሻሻል እንችላለን ወደሚለው ሀሳብ የመጣ ነው ማለት ነው።
የእናንተ አገልግሎት በተለይ በግብርናው ዘርፍ መልካም የሚባል አስተዋጽኦ ለማበርከት ያለም እንደሆነ እንግዲህ ጠቀስ አድርገህልናል። በምን መልኩ ነው ገበሬዎቹ የሚጠቀሙበት?
በጣም ጥሩ። እንግዲህ ሄሎ እርፍ በሁለት 2018 ሀሳቡን አመንጭተን ስንጀምረው የታሰበው ምንድን ነው? ቅድም እንዳልኩት አርሶ አደሩ ያለው ገጠር ነው። ባለ ማሽኖቹ ባለ ትራክተሮቹ ደግሞ በብዛት ከተማ አካባቢ ነው ያሉት። ስለዚህ ሁለቱን በቀላሉ ማገናኘት የምንችልበት መንገድ ምንድን ነው ብለን ነው ያሰብነው። ይህንን ለማገናኘት ሄሎ እርፍ ሶስት መንገዶችን ይጠቀማል። አንድ የሞባይል መተግበሪያ አለን። ዓለም ኡበር እንደምንለው ወይም ደግሞ በሀገራችን እየተለመደ እንደመጣው ራይድ ሄሊንግ ሰርቪስ አይነት ሞባይል መተግበሪያ ዴቨሎፕ አድርገንለታል፣ ሰርተንለታል። ስማርትፎን ተጠቃሚ አርሶ አደሮች የሉም። ቢኖሩ በዛ ራሳቸውን ሬጅስተር አድርገው ወደ እኛ ፕላትፎርም የሚፈልጉትን ሰርቪስ ማሳወቅ ይችላሉ ማለት ነው ወደ ሄሎ እርፍ። ሁለተኛው መንገድ ደግሞ ጥሪ ማዕከል ወይም ኮል ሴንተር የምንለው ነው። 9886 የሚባል የጥሪ ማዕከል አለን። በዛ ወደ ቀጥታ በመደወል መመዝገብና የሚፈልጉትን አገልግሎት በሚፈልጉት ቀን እንዲያገኙ እዛ ላይ መመዝገብ ይችላሉ። እነዚህ ሁለቱም መንገዶች ግን ቀጥታ ሊደረስባቸው የማይችሉ ስለሆነ ከግብርና ሚኒስቴር እና ከሌሎች ፓርትነሮች ጋር በጋራ በመሆን በኢትዮጵያ ግብርና እንግዲህ ታች ከአርሶ አደሩ ጋር የሚሰሩ የልማት ሰራተኛ የሚባሉ ባለሙያዎች አሉ፣ ወይም ኤክስቴንሽን ኤጀንቶች የምንላቸው ማለት ነው። ስለዚህ እነሱን በማሰልጠን አርሶ አደሩን ፍላጎት ሲኖረው እነሱ ጋር እየሄደ ይመዘገባል። እኛ እነሱ ያሏቸው ስማርትፎኖች ላይ ወይም ታብሌቶች ላይ መተግበሪያችንን ጭነናል። ዜን በዛ መሰረት ይመዘግቡና ወደ እኛ ሲስተም ይልካሉ። ስማርትፎን ወይም ደግሞ ታብሌት ደግሞ የሌላቸው የልማት ሰራተኞች በወረቀትና በእስክሪብቶ መዝግበው በ9886 ላይ ደውለው ያንን ፍላጎት ያስመዘግባሉ። ዜን በሌላኛው ሳይድ ደግሞ እየመዘገብን መረጃቸውን እያደራጀናቸው ያሉ አገልግሎት ሰጪዎች አሉ። ባለ ትራክተሮች፣ ባለ ኮምባይን አርቨስተሮች፣ ባለ መውቂያ ማሽኖች ዜን እንደ አፕሮፕሬትሊ እንደተፈለገው አገልግሎት እና ለተፈለገው ቦታ በአቅራቢያው ያለውን አገልግሎት ሰጪ ከአርሶ አደሩ ጋር ሊንክ እናደርጋለን ማለት ነው። ይሄ አልቲሜት ታርጌቱ ምንድን ነው? የሚያመጣው ኢምፓክት ምንድን ነው ደግሞ ብለን ስንጠይቅ እርሻው በደንብ የመታረስ ውቂያ በደንብ የመወቃት ነገር ስለሚኖር የበለጠ ፕሮዳክቲቭ እንዲሆን ያደርገዋል። ሶ አልቲሜትሊ የምግብ ዋስትና እየተረጋገጠ የገቢ ምንጩ እየጨመረ እንዲሄድ ማድረግ ነው አልቲሜት ታርጌቱ።
ከተጠቃሚ ገበሬዎች ያገኛችሁት ምላሽ ምን ይመስላል? እንደሚታወቀው ለዓመታት የኢትዮጵያ አርሶ አደሮች በባህላዊ መንገድ ነው ሲያርሱ ምርትም ሲሰበስቡ የቆዩትና ከዘመናዊ ማሽን ባለቤቶች ጋር ባላቸው ግንኙነት ውስጥ ይሄ አገልግሎት በምን መልኩ ጠቀማቸው? ያላቸው ምላሽ ምን ይመስላል? በአጠቃላይ
ይህንን አገልግሎት የመተግበሪያውንና ሌሎች ነገሮችን ዲዛይን በማድረግ በመስራት ወደ 2 ዓመት ተኩል አካባቢ ከቆየም በኋላ ባለፈው ዓመት ግንቦት አካባቢ ነው ስራውን የጀመርነው መሬት ላይ ወርደን። ያ ወቅት የመሬት ዝግጅት ወቅት ነበረ። አሁን ደግሞ በመኸር ወቅትም እንደዚሁ የውጭ አገልግሎትን እንዲያገኙ ለማድረግ ጥረት አድርገናል። እስካሁን እንግዲህ የሙከራ አገልግሎት ነበር ስንሰጥ የነበረው፣ አንድ ወረዳ ላይ ነበረ ስንሰጥ የነበረው እና እስካሁን ባለው በዚች በትንሿ በስድስት ወሩ ወደ 1000 አካባቢ የሚጠጉ አርሶ አደሮችን ሜካናይዜሽን አገልግሎት እንዲጠቀሙ አክሰስ እንዲያደርጉ ማድረግ ችለናል እና በቅርቡ ተመልሰን ሄደን እነሱን ኢንተርቪው የማድረግ ስራ እየሰራን ነበረ። ምንድን ነው ያላቸው ፊድባክ፣ ምንድን ነው የተሰማቸው ስሜት የሚለው እና በእውነቱ በጣም ከጠበቅነው በላይ ነበረ የአገልግሎቱ ተቀባይነት። ኦልሞስት ይሄ በሚፈለግበት ሰዓት ላይ የመጣ አይነት አገልግሎት እንደሆነ ነው ከአርሶ አደሮቹ ጋር ከሚሰሩትም የልማት ሰራተኞች ያገኘነው ፊድባክ እና በጣም ኢንከሬጅ የሚያደርግ ነገር ነው። እንግዲህ አስፍተን ደግሞ ብዙ ቦታዎች ላይ ይሄንን ነገር ለመስራት የሚያስችል አይነት የአርሶ አደር ተቀባይነት ነው ያገኘ ነው።
በዚህ አገልግሎት የተለያዩ ሽልማቶችን፣ የተለያዩ እውቅናዎችን እንዳገኛችሁም ሰምተናል። አሁን ደግሞ በአንድ ዓለም አቀፍ የአግሪቴክ የውድድር ላይም ተሳታፊ እጩዎች እንደሆናችሁ ሰምተናል። እነዚህ ውድድሮች በእናንተ የስራ ጉዞ ውስጥ ምን አይነት አስተዋጽኦ አላቸው? በምን መልኩ ጠቀሟችሁ? ለወደፊቱ ያላችሁ እቅድና አላማስ ምንድን ነው?
ያው እንግዲህ አሁን ምንድን ነው እንደዚህ አይነት ዓለም አቀፍ ውድድሮች ይሄ ኢመርጂንግ ቴክኖሎጂስ ወይም ደግሞ እየተጀመሩ ያሉ አዳዲስ ቴክኖሎጂዎችን ለማበረታታት እና ያሉባቸውን ችግሮች በተለይ ከፋይናንስ እና ከቴክኒካል ችግሮችን ለመቅረፍ እገዛ የሚያደርጉ ውድድሮች ናቸው። አሁን እየተወዳደርንበት ያለ ነው ወይም የመጨረሻው ስቴጅ ላይ የደረስንበት ውድድር አሜሪካን ሀገር ያለ ሚልከን ሙሴፔ ፋውንዴሽን የሚባል ያዘጋጀው ነው። እሱ ላይ እንግዲህ ዓለም አቀፍ ውድድር ነው። እዛ ላይ ከ13 ሀገራት ወደ 24 የሚሆኑ ከኛ ጋር የሚወዳደሩ ሌሎች አግሪቴክ ካምፓኒዎች አሉ። እንግዲህ በሱ ዘርፍ እየተወዳደርን ነው። አልቲሜትሊ የእነዚህ ውድድሮች ጥቅም ለእኛ ምንድን ነው? አገልግሎቱ ከተጀመረ ከመጀመሪያው ቀን ጀምሮ ገንዘብ ማስገኘት የሚችሉ ስራዎች አይደሉ፣ ጊዜ ይፈልጋል። እንዳለመታደል ሆኖ ደግሞ ለእንደዚህ አይነት ሰርቪሶች ሀገራችን ውስጥ ያለው የፋይናንስ አቅርቦት በጣም ዝቅተኛ ወይም የለም በሚባል ደረጃ ነው እና እንዲህ አይነት ዓለም አቀፍ ውድድሮች ላይ የምናገኛቸው የገንዘብ ድጋፎች ፕሮጀክቱን ወይም ስራውን እያስቀጠል ነው እንድንሄድ ከምንሰራባቸው ቦታዎች ላይ ጂኦግራፊ ከቨሬጃችን እንዲሰፋ ብዙ አርሶ አደሮች ጋር እንድንደርስ የሚያደርገን ነው። እግዚአብሔር ረድቶን ካሸነፍን ሙሉ ለሙሉ ስራው ላይ መልሰን ኢንቨስት በማድረግ በብዙ ክልሎች ላይ ይህንን አገልግሎት ለብዙ አርሶ አደሮች ለማዳረስ ይጠቅማል ማለት ነው።
እጅግ በጣም አመሰግናለሁ አላዛር ሚካኤል። የኢትዮጵያን ግብርና ለማዘመን አላማ አድርጎ ስለሚንቀሳቀሰው ሄሎ እርፍ አገልግሎት ማብራሪያ ስለሰጠህን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁም እንመኝላችኋለን።
በጣም እናመሰግናለን። እግዚአብሔር ይስጥልን።
አዲስ አበባ ላይ ከአንድ አመት ተኩል በፊት በጥቂት ወጣቶች የተጀመረው ውጣትን ሳይክል በመጋለብ ማሳለፍ ባህል እየሰፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ ከመቶ በላይ ወጣቶችን የሚያሳትፍ ሲሆን ከዚህ ውስጥ ግን ከሶስት የማይበልጡ ሴቶች ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህንን ችግር ለመቅረፍም በቅርቡ 16 ሴቶችን ሳይክል ትችያለሽ በተሰኘ መርሃ ግብር አማካኝነት አሰልጥነው አስመርቀዋል። ኤፍሬም በቀለና እንዲሁም ደግሞ ከሰልጣኞቹ መካከል አንዷን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ሳይክል ትችያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ 2 ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጧት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር 3 ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ።
ሳይክል ትችያለሽ ከለም ከተማ ከተባለ ከሌላ እዚሁ አገር በቀል ከሆነ ነን ፕሮፊት ኦርጋናይዜሽን ጋር ሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችያለሽ ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባልና ሰው ስለሚያውቀው እዚህ ሀገር ኢትዮጵያ ውስጥ ትችያለሽ ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ። እዛ ላይ የነበሩን 2 ወይም 3 ብቻ ሴቶች ናቸው። ከሁለት መቶ በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ 2 ብቻ ነበሩ። እና ሰው ጥያቄዎች እየጠየቅን ነበር፣ ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ ሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው፣ ፍላጎት ይኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው፣ ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ እና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገሩን ነገር ነበር። እንዲሁም ያው በተለይ መሀል ሀገር አዲስ አበባ ላይ ብዙ አክሴፕታንስ የለም፣ ብዙ ተቀባይነት የለውም። ሴት ሳይክል መጥታ ወደ ስራ ስትሄድ ወይም ደግሞ ከላይ ስትሄድ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድን ነው ሳይክል ብናሰልክ ናቸው ብለን ፐብሊክሊ አናውንስ አላደረግንም፣ ግን ለምናውቃቸው ሰዎች ብቻ ላክን ጠይቅ ነገር እና ወዲያው ወደ 20 የሚሆኑ ልጆች ተመዘገቡ። ሴቶች ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውድ ላይ የሚዘጉ መንገዶች አሉ፣ ለሳይክል እና ለአክቲቪቲ የሚሆኑ መንገዶች መንገድ ለሰው የተባለ አክቲቪቲ አለ። እዛ ላይ ማሰልጠን ጀመርን ማለት ነው። እነዛ ልጆች ወደ 16 የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መሰልጠን ጀመሩ ማለት የዛሬ 2 ወር አካባቢ።
ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል።
ወደ 9 የሚሆኑ ሳይክሎች ከዛ ከለም ከተማ እነሱም ሳይክል አመቱ። ከዛ በኋላ ይህን ስራ ጀመሪም ማለት ነው። ለየሳምንት ለ6 ሳምንት የሰለጠኑት የሳምንት ጧጧት ይመጣሉ። እዛ ቦታ ላይ የተዘጉ መንገዶች ላይ በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አጥረ ነው በስንሳ የነበረ አሰልጣኞች ደግሞ እንደዚህ ቮለንቲር ወይም ደግሞ በጎ ፈቃደኞች መጥተው ያሰለጥኑ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ የዚህ ከሆነ ሳይክል ስልጠና ከዛ ሴፍቲ እና ደግሞ ሜንቴናንስ ወይም ደግሞ ሳይክልን መጠገን መንገድ ላይ ይበላሽባቸው እንዴት መጠገን ይችላሉ። ሴፍቲ የምንለው ደግሞ የሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለ እነሱን ኦሬንት አደረግናቸው። ለ6 ሳምንት ያልሰለጠኑ ለመጀመሪያ ጊዜ ነው። አብዛኞቹ ወደ 14 የሚሆኑት ከተመረቁት ከ16 ውስጥ 14 የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ። ሁሉም በሚገርም ሁኔታ 3ኛ ሳምንት ላይ ብቻቸውን መንዳት ጀመሩ። እዛ ቦታ ላይ 4ኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል። 5ኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጅበናቸው ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጅበናቸው ከተማ ወጥተን የመንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪኖችን፣ ሌሎችም አክቲቪቲዎች፣ ሌሎችም ትራፊክ ባለበት መንገድ ዞረን ከተማ መጥተን ወደ ቦታው ተመለስን። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የሜንቴናንስ የሰጠናቸው። አሁን ደግሞ ከትላንትና ወዲያ እሁድ ዕለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መጥተው አጅበዋቸው እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች መንፕራፍት መጥተው አፕሪሼት አድርገዋቸው ግራጁዌሽን ተደረገ። በጣም ደማቅ ፕሮግራም ነበር።
ወይዘሮ አሊስ ፓሮናኪያን በሳይክል ትቻለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው። ይህ ስልጠና በራሴ የራስ መተማመኔን እንዳጎለብት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ።
በዚህ ቡድን ልመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት አልፎኛል ሳይክል ከነዳው ነክ በጣም ህፃን ሆኜ ማለት ነው 12-13 ሆኜ እና ሳስበው ፋን ነው ፕላስ ለጤናም ጥሩ ነው ኪሎ ለመቀነስም ይረዳኛል ብያሰብኩኝ እና እንደዛ በማሰብ ጆይን አረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ የተወሰነ ቢልድ አድርጎልኛል። በፊት በጣም ነበር የምተኛው ውጥዋት። አሁን ውጥዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የምሄደው እና የተወሰነ ላይክ መተኛቱ ጥቅም እንደሌለው እና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ብሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ነው ጥቅም ያገኘሁት ብዬ ማለት እችላለሁ።
ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ።
ሳይክል ይችላለች ያው እየሰለጠኑ የሚወጡት ሴቶች ራሳቸው አሰልጣኝ ናሉ። በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠና እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንጉን እንዲወስዱ ሴቶችን ብቻ እንድናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት የሴቶች ቁጥር ሳይክል የሚሄዱ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የህፃናትን ነው የአዛውንትን ነው የወጣቶችን ነው የወንድም የሴትን ነው የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያዩ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምረው ሳይክልን ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ወይም ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከእግረኛ ጋር ባልተገናኘ በሳይክል መንገድ ጀመሩ ናቸው። እነዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ ለስራም ይሁን ለትምህርት ለሚሄዱ ሰዎች እንግዲህ እንደምታውቀው ጋዝ ዋጋ በጣም ጨምረዋል። መንገዶች በጣም እየጠበቡ ነው። መኪና ዋጋም በዛ በጣም ጨምሯል። ትክክለኛው መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ ሊፈጠር ነው ነው ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱንም ሁኔታ መጠቀም ይችላሉ ማለት ነው። አካባቢ ጋር የተስማማ ነው። ወጪም በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኤምፓወር የሚያደርግ ነው። በአጠቃላይ ቲቪች ሆነ ወደዛ እንዲያድጉ ነው እንግዲህ የምናስበው የሳይክል ትችላለች ትሬኒንግ ማለት ነው።
ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል።
ኮሜንቶች በጣም የተለያዩ ኮሜንቶች ነው የምትሰሚው። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴት ሆነሽ ማለት ነው ኢቨን ለጠሎን ከመንገድ ላይ ከራስሽ ከምታውቂው ሰዎችም ኢቨን ፖዚቲቭ ነገርን ማሰሚ ትችያለሽ። እባክሽ አይነት ነገር ማለት ነው። አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ በቀሚስ ለብሳት አበሻ ቀሚስ ላለብሳ ልትነዳ ትችላለች። በጣም ኖርማል ነው፣ ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው ረ ሴት ባኪ እየነዳች ነው አይነት ነገር ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ ኧረ ሴቶችን ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው።
የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትችያለሽ ሁለተኛ ዙር ስልጠና ወደ 50 የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት የጋቢና ቪኦኤ መሰናዶን ነው። ዝግጅቶቻችንን በአሃዱ ሬዲዮና ቴሌቪዥን በቪኦኤ አማርኛ ፌስቡክ ገጽና እንዲሁም ደግሞ ዌብሳይት ላይ እንድትከታተሉ እንጋብዛለን። ወደ ደም አፋሳሽ የብሔር ግጭቶች በሚያድጉ ማህበረሰባዊ ፍትጊያዎች ለረጅም ጊዜ በተፈተነችው ኢትዮጵያ ከፍተኛ የህዝብ ቁጥር ያላቸው የሀገሪቱ ብሔሮች ማለትም የአማራና የኦሮሞ ብሔር ተወላጆች ከሰሞኑ ባህላዊ የግጭት አፈታት ሂደትን የሚያሳይ ሙዚቃዊ ድራማ ለእይታ አቅርበዋል። የማያ ምስክርን ዘገባ ሀብታሙ ስዩም ቀጥሎ ያሰማናል።
ከአመት በፊት ብርቱካን ታደሰ በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል በነበረው ጦርነት ምክንያት በተወዛዋዥነት ተሰራበት ከነበረው የትውልድ ስፍራዋ የአማራ ክልሏ ወሎ ሸሽታለች። በህዳር ወር የሰላም ስምምነት ላይ ከተደረሰ ወዲህ ግን ብርቱካን ወደ ውዝዋዜ ሙያዋ ከመመለሷ በተጨማሪ ተሰጥኦዋን በመጠቀም በሀገሪቱ ባሉት ሁለት ትልልቅ ብሔሮች ማለትም በኦሮሞና አማራ ብሔሮች ዘንድ ባህላዊ የግጭት አፈታት ስርዓት እንዴት እንደሚከወን በመድረክ ላይ በማሳየት ላይ ትገኛለች።
አበጋር በሰሜን ወሎ ብቻ የሚፈታ ነው እንጂ አገራዊ አይደለም። ግን በአገራችን ዘንድ የመጣ ስለነበረ ይሄን አበጋር እንትን አላሉም። ግን ጦርነቱ በጣም አስከፊ ነበር። ለምሳሌ እኔ ከመርሳ ደብረ ብርሃን ነው ተሰድጄ ስኖር የነበረው። ደብረ ብርሃን ላይ ነበር በእግሬ ተጉዤ 4 ወር ደብረ ብርሃን ሰው ቤት ኑር ያለው በችግሩ ምክንያት ማለት እና በጣም ከባድ ነው።
በዚህ ትርኢት ውስጥ ተሳታፊ የሆኑት ተዋናያን ለተመልካቾች በማሳየት ላይ የሚገኙት አበጋር የተባለውን የአማራ ብሔር ጠብ ማድረቂያ የግጭት አፈታት ባህል ነው። በአበጋር ባህል መሰረት ሽማግሌዎችና ሴቶች ጥፋተኞችን ወክለው ይቅርታን ይለምናሉ። የወሎ ሀብሩ ወረዳ የኮሚኒኬሽን ቢሮ ባልደረባ የሆኑት አቶ ተስፋውን አሰፋ ባህሉ ተጨማሪ ደም መፋሰስን ለማስቀረት ያለውን ኃይል ሲያስረዱ፣
አሁን ራሱ መንግስት እንደዚህ ሰላም ማስፈን ባቃተበት ሰዓት ማለት ነው ሰው እየተዳኘ ያለው በአበጋር ይልቅ ስነ ስርዓት ነው። እጅግ በርካታ የሆኑ መገዳደሎች እኛ ጋር ይፈጠራሉ። በርካታ የሆኑ መገዳደሎች አበጋሮች ሄደው ከሰፈሩ ግን በቃለቅ።
የኦሮሞ ተዋናዮች በበኩላቸው በባህላዊው የገዳ ስርዓት መሰረት ሴቶች የሲንቄን በትር ጨብጠው የእድሜ ባለጸጎች ለግጭቶች እልባት እንዲሰጡ ጥሪ የሚያቀርቡበትን ስርዓት ለእይታ አቅርበዋል። አቶ ዲማ በራ የሲንቄ ድራማ መራሂ ትርኢት ወይንም አዘጋጅ ናቸው።
ሌላው ሰውዬ ሊበደል አይችልም። ስለዚህ ይህን በእነሱ እምነት ቱፍታ ካደረገ ይቅርታ ነው። ይቅር ተባብሎ ቶክቶ ብሎ እንግዲህ ቱፍታ ማለት ራሱ የሚያደርገው አካሄድ አለ፣ ፕሮሴስ አለ። ያንን ነገር ቱፍታ ካደረገ በኋላ በቃ ዘመዳሞች ናቸው።
የሲንቄን ብትር ወይንም ዱላን በሚስትነት ዘመኗ መብቷን ታስከብር ዘንድ እናት ለሴት ልጇ በሰርጓ ቀን የምታበረክተው ነው። መኪያ ጀማል የኦሮሞ ባህል ማዕከል ኃላፊ ናቸው። የሲንቄን ባህላዊ ፋይዳ ያስረዳሉ።
በተለይ አሁን እንደ ሀገራችን ያሉ በአሁን ሰዓት የተከሰተ ግጭት አስመልክቶ በተለያዩ ቦታ በሲንቄ ባህል ትልቅ ስራ እየተሰራ ነው። ሲንቄ ባህል ብቻም ሳይሆን የገዳ ስርዓትን ተጠቅሞ ገዳና ሲንቄ አይለይም ባይ ሁለቱ አንድ ላይ ተጣምረው ሰላምን ለማውረድ በኦሮሚያ ክልል ብቻ ሳይሆን በሌሎች ክልሎችም ቦታ እየሄዱ ከክልልም ባሽ
እንዲህ ያሉት ባህላዊ የግጭት መፍቻ መንገዶች ለሰላም ቁልፍ ሚና እንዳላቸው የሚናገሩት ደግሞ አንጋፋው የኪነ ጥበብ ሰው ይፍሩ ጎበና ናቸው።
ለምንድን ነው ብንል ከህዝብ ነው የሚመነጨው፣ ወደ ህዝብ ነው የሚሰጠው።
ከታዳሚዎች መካከል የሚገኙት የኢትዮጵያ ወጣቶች በዚህ የተስማሙ ይመስላል።
ዩናይትድ ስቴትስ መዲና ዋሽንግተን ዲሲ ውስጥ ያሉትን የጎዳና ተዳዳሪዎች መጠለያዎችን ለማንሳት የተወጠነው እቅድ በሀገሪቱ ባለው የጎዳና ተዳዳሪነት ቀውስ ትኩረት እንዲስብ እያደረገ ነው። የአሜሪካ ድምጿ ቬሮኒካ ባልደረስ ኤግሊሲየስ ብዛት ያላቸውን የጎዳና ተዳዳሪዎች በድንኳኖች የተጠለሉበትን የዋሽንግተን ዲሲውን መክፈርሰን ስኩዌር ፓርክን ጎብኝታለች። ይህንን መናፈሻ ጎብኝታ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ አመዲና በዋሽንግተን ዲሲ ዙሪያ በየመናፈሻ ፓርኮቹ ጎዳና ተዳዳሪዎች ድንኳኖቻቸውን ቀላልሰው ይኖራሉ። የፌደራል መንግስት ባለስልጣናት ደግሞ ይህ ቀስ በቀስ በዚህ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓመተ ምህረት ውስጥ እንዲያከትም ነው የሚፈልጉት። ጎዳና ተዳዳሪዎች እንዳይጠለሉባቸው ክልክል ከሚሆኑት ቦታዎች አንዱ ታዲያ መክፈርሰን ስኩዌር የተባለው መናፈሻ ነው። የብሔራዊ ፓርኮች አገልግሎት ለቪኦኤ በሰጠው መግለጫ ከዋይት ሃውስ ቤተ መንግስት በቅርብ ርቀት የሚገኘው የስፍራ መጠለያ እንዳይሆን መከልከሉ ለሀገሪቱ ባለስልጣናት ያጠቃላዩን ህዝብና በዚያ የሚጠለሉትንም ሰዎች ደህንነት ለማረጋገጥ የሚጠቅም ሆኖ ተገኝቷል ብሏል። አሊሳ ግሪፊን መስሪያ ቤታቸው ዋሽንግተን ዲሲ ውስጥ ሲሆን ፓርኩ እንደ ድሮ ጽድት ብሎ ለማየት እጓጓለሁ ይላሉ። ነገር ግን ይላሉ
በሌላ መልኩ ሲታይ ደግሞ ይሄ የሚደረገው ሌላ መሄጃ ቦታ የሌላቸውን ሰዎች አንስቶ ሌላ ቦታ በማስፈር ነው። ያም መፍትሄ አይመስለኝም።
ይህ በእንዲህ እንዳለ የዋሽንግተን ዲሲ የጤናና የሰብአዊ አገልግሎቶች ምክትል ከንቲባ ቢሮ በጎዳና ተዳዳሪነት ላይ ያሉትን ሰዎች ከሚያስፈልጓቸው አገልግሎቶች ጋር የማገናኘት ስራ እየሰራን ነው ብሏል። ዳንኤል ኪንግሪ እንደ አውሮፓውያን አቆጣጠር በ2020 ዓ ም ነው ከነበሩበት ከሌላ ፓርክ ወደ መክፈርሰን ስኩዌር ፓርክ ሄደው መጠለል የጀመሩት። መጠለያዎቹን ማንሳቱ የማይሰራ መንገድ ነው ይላሉ። ምክንያቱም አብዛኛው እዚህ ያለው ሰው ከዚህ ሲያነሱት ሌላ ጋር ሄዶ ይሰፍራልና።
መንግስት ችግሩን ለመፍታት አንድ ነገር እያደረገ መሆኑን ለማሳየት መሞከሩን ቀጥሏል። ነገር ግን ውሃ ቅዳ ውሃ መልስ ነው። ሰውን ከዚህ አካባቢ ያነሱና በያለበት ይበትኑታል። ደግሞ ሌላ ቦታ ይሄዳሉ።
ባለፈው ዓመት የዩናይትድ ስቴትስ መንግስት ባወጣው አሃዛዊ መረጃ በሀገሪቱ ዙሪያ ያሉት ቤት የሌላቸው ሰዎች ቁጥር ወይም ጎዳና ላይ የሚኖሩ ሰዎች ቁጥር ወደ 600 ሺህ እንደሚጠጋ አስታውቆ ነበረ። ኬሊ አንድሪያ የጎዳና ተዳዳሪዎችን የሚረዳ ጆርጅ ታውን ሚኒስትሪ ሴንተር የተባለ ማዕከል ኃላፊ ናቸው። የጎዳና ተዳዳሪነት ችግርን ለማስወገድ የተለያዩ መንገዶችን አቀናጅቶ መስራት ያስፈልጋል ይላሉ።
የአእምሮ ጤና ችግር ያለባቸው ወይም የሱስ አሳያዎች መድኃኒት ተጠቃሚ ለሆኑ ሰዎች አስፈላጊው ድጋፍ መሰጠት አለበት። ማህበረሰብ ውስጥ ስራ ለመቀጠር ይችላሉ ወይ? ያንንም መመልከት ያስፈልጋል።
ኤዲክሰን ከሶስት አመታት በፊት ኑሯቸውን ጎዳና ላይ አድርገው በነበሩበት ጊዜ ቪኦኤ አነጋግሯቸው ነበር። ከዚያ ወዲህ ኤዲክሰን እርዳታ ለማግኘት ወስነው ዛሬ ከጎዳና ኑሮ ተላቀው ቤት ይዘው ይኖራሉ፣ ስራም አግኝተዋል።
እኔ እንደማስበው የጎዳና ተዳዳሪ ለሆኑ ሰዎች ማዘን፣ መራራት፣ የእርዳታ እጅ መዘርጋት ተገቢ ነው። ሌላው ደግሞ ትክክለኛውን አገልግሎትና እርዳታ ወደሚያገኝበት መምራት ነው።
የባይደን አስተዳደር በሚቀጥሉት 2 አመታት ውስጥ የጎዳና ተዳዳሪዎችን ቁጥር በ25 ከመቶ ለመቀነስ ወጥኗል። ይህንንም ኦን ለማድረግ ጎዳና ላይ ለሚኖሩ ሰዎች በአቅማቸው ተመጣጣኝ የሆኑ መኖሪያ ቤቶችን ማዘጋጀት፣ የጤና ጥበቃ አገልግሎት፣ የሥራ ስልጠናና የሕግ ድጋፍ አገልግሎትን ማሟላት የመሳሰሉት ላይ ለመስራት አቅዷል። የዋሽንግተን ዲሲ ከንቲባ በበኩላቸው እንደ አውሮፓውያን አቆጣጠር በ2025 ማለትም ከሁለት ዓመታት በኋላ ጎዳና ተዳዳሪነትን ከመዲናችን እናስወግዳለን ብለው ቃል ገብተዋል።
የተከበራችሁ ተመልካቾቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅቶቻችን ላይ ያላችሁን አስተያየቶች በቪያ ማህሪክ የፌስቡክ ገጽ ላይ እንዲሁም ደግሞ ድረገጽ ላይ ታደርሱን ዘንድ እንጋብዛለን። ዝግጅታችን ከአሜሪካ ድምጽ ተሰናድቶ በአሃዱ ሬዲዮና ቴሌቪዥን ላይ የሚቀርበው የጋቢና ቪኦኤ መሰናዶ ነው። እንዲሁም ደግሞ ኢትዮሳት ሳተላይትም ላይ ታገኙናላችሁ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ደግሞ በድምጽና ምስል ምህንድስናው አብረናችሁ ቆይተናል። እናንተም አብራችሁን ስለሆናችሁ እናመሰግናለን። ሰላም ጤና ስጥልኝ። ደህና ደሩ።